ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 9 2011 ዓ.ም ስርጫችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
አዲሱ አበበንን። ጤና ይስጥልን፣ እንደምናምሽታችኋል።
ሸዋ የዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ አድርጓል።
አሁን ባለንበት አገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንዲሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው። እያወያየናቸውም ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስሩ የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድን ያለን።
አቶ እሸቴ አስፋው የንግድ ሚኒስትር ዴታ ናቸው። ዘገባ ይኖረናል።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ሕዝባዊ መሠረት እንዳይዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያካሄዱ ናቸው ሲል የኢህአደግ ምክር ቤት አስታወቀ። ጽንፈኛ ብሔርተኝነት፣ ሥርዓተ አልበኝነትና የሕገ በላይነትን አለማክበር የአገራዊ አንድነታችን ችግሮች ናቸው ብሏል ምክር ቤቱ ዛሬ ባወጣው መግለጫ። ለውጥን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የአገር ሕልውና ጉዳይ ነውም ብሏል። ዝርዝሩ በአብይ ርዕስ ይቀርባል።
ፖሊስ በከባድ የሙስና ወንጀል በጠረጠራቸው የመንግሥት ባለሥልጣናት ላይ የጠየቀው የ14 ቀናት ተጨማሪ የምርመራ ጊዜ ተፈቀደለት። ተጠርጣሪዎቹ የጠየቁትን የዋስትና መብት ፍርድ ቤቱ ውድቅ አድርጓል። ችሎቱ በአንድ መዝገብ ላይ በቀረበው ክርክር ብይን ለመስጠት ለነገ ቀጠሮ ሰጥቷል። መለስካቸው አማን ተጨማሪ አለው ከአዲስ አበባ።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 10ኛ ወንጀል ችሎት በተለያዩ መዝገቦች ላይ ብይን ሰጥቷል። ሰሞኑን በከባድ የሙስና ወንጀል ተጠርጥረው በቁጥጥር ስር ከዋሉት መካከል በእናቱ ተስፋዬ ብርሃኑ፣ በእናቱ አትክልት ተካና በእናቱ ኃይለ ሥላሴ ቢሆን መዝገቦች ላይ ያመልካች የፌዴራል ፖሊስንና የተጠርጣሪ ጠበቆችን ክርክር ሲያዳምጥና ሲመረምር ቆይተዋል። ፌዴራል ፖሊስ እንዳመለከተው ቀደም ሲል በተጠርጣሪዎቹ ላይ የማስረጃ ሰነዶችና የምስክሮችን ቃል የሰበሰበ ቢሆንም ብዙ ቀሪ ሥራዎች እንዳሉት በመዘርዘር በሁሉም ተጠርጣሪዎች ላይ ተጨማሪ የ14 ቀን ምርመራ ጊዜ እንዲሰጠው ለፍርድ ቤቱ አመልክቷል። ተጠርጣሪዎቹ ከፍተኛ ሥልጣን ላይ የነበሩና አቅም ያላቸው ስለሆኑም ምስክሮችን ሊያስፈራሩ ወይንም ሊያባብሉ የሚችሉ ከመሆናቸውም ባሻገር የተጠረጠሩበት ወንጀል ድርጊት ከ10 ዓመት በላይ በእስር የሚያስቀጣ በመሆኑ የተጠርጣሪዎቹ የዋስትና መብት ጥያቄ ውድቅ እንዲደረግም ጠይቋል። የተጠርጣሪ ጠበቆች በበኩላቸው ፖሊስ እንዳለው በተጠርጣሪዎች ላይ በቂ ማስረጃ ካሰባሰበ ክስ መመስረት አለበት እንጂ ተጨማሪ የምርመራ ጊዜ መጠየቁ ተገቢ አይደለም ሲሉ ተከራክረዋል። ከዚህ አልፎም የሚቀሩ የምርመራ ስራዎች ብሎ የዘረዘራቸው ጉዳዮች ተጠርጣሪዎችን በእስር ለማቆየት በቂ ምክንያቶች እንዳልሆኑ ተከራክረዋል። ስለሆነም ፖሊስ የጠየቀው የ14 ቀን ተጨማሪ የምርመራ ጊዜ ውድቅ እንዲደረግ ጠይቀዋል። ፍርድ ቤቱ ይህን ክርክራቸውን የሚያልፈው ከሆነም በጣም አጭር ቀጠሮ እንዲሰጣቸው አመልክተዋል። ፍርድ ቤቱ የሁለቱም ወገን ክርክር እንደመረመረ ጅምር የምርመራ መዝገቦችንም በጽህፈት ቤቱ አስቀርቦ መመልከቱን ገልጾ የተጠርጣሪ ጠበቆችን ጥያቄ ውድቅ በማድረግ በሁሉም መዝገቦች ላይ የ14 ቀን ተጨማሪ ምርመራ ጊዜ ለፖሊስ ፈቅዷል። የተጠርጣሪዎቹን የዋስትና ጥያቄም ውድቅ በማድረግ ለሚያዝያ 24 ቀን 2011 ዓ.ም ተለዋጭ ቀጠሮ ሰጥቷቸዋል። ይኸው ፍርድ ቤት በእነ አቶ ይገዙ ጣባ መዝገብ ላይ የፖሊስንና የተከሳሽ ጠበቆችን ክርክር ከሰማ በኋላ ብይን ለመስጠት ለነገ ከቀትር በኋላ ቀጠሮ ይዘዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። በአዲስ አበባና በክልል ከተሞች ብዙ ቅርንጫፎች ያሉትና ከግማሽ ምዕተ ዓመት በላይ ዳቦ በማምረትና በመሸጥ ንግድ ላይ የቆየው ሸዋ የዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ አድርጓል። በዳቦ ዋጋ ላይ እስካሁን ጭማሪ ሳያደርጉ የቆዩት ከመንግሥት ጋር በነበራቸው ስምምነት የስንዴ ዋጋ እየተደጎሙ በመቆየታቸው እንደነበረ የድርጅቱ ባለቤቶች ለአሜሪካ ድምፅ ገልጠው ከአራት ዓመታት በፊት በነበረው የዋጋ ተመን ስምምነት አሁንም ድረስ መቆየታቸው ለኪሳራ እንደዳረጋቸው ተናግረዋል። ሸዋ ዳቦ ጥሩ ምግባር ከነበራቸው የንግድ ድርጅቶች አንዱ ነበር ያለው የንግድ ሚኒስቴር ድርጅቱ ከትስስር ወጥቼ በነጻ ገበያ ሸጣለሁ የማለት መብት እንዳለው ጠቅሶ፣ ነገር ግን በተለይ በዚህ ወቅት በትስስር ውስጥ ሆኖ ቢሰራ መልካም ነበር ብሏል። መጽሔት ዝርዝር ይኖረዋል።
በሶማሌ ክልል ተፈናቅለው የነበሩ 250,000 ሰዎችን መልሶ ማቋቋሙን የክልሉ መንግሥት አስታወቀ። 665,000 ተፈናቃዮች ያሉበትና በተፈናቃዮች ብዛት ከሁሉም ክልሎች ቀዳሚ እንደሆነ የሚነገረው ሶማሌ ክልል እንዳቋቋማቸው ዛሬ የኢትዮጵያ ንግድ ባንክ ለተፈናቃዮች መደገፊያ 35,167,000 ብር በለገሰበት ሥነ ሥርዓት ላይ የተናገሩት ርዕሰ መስተዳድሩ አቶ ሙስጠፋ መሐመድ ለ20,000 አባወራዎች ቤቶች መሰራታቸውን አመልክተዋል። ቀሪዎቹ ደግሞ የተወሰነ ድጋፍ ተደርጎላቸው ወደ ቀድሞ ቀዬዎቻቸው እንዲመለሱ እንደሚደረግ መገለጹን ሪፖርተራችን አዲስ ቸኮል ዘግቧል። ዝርዝር ዘገባ በነገው ምሽት ይዘን እንመለሳለን።
በሌላ የሶማሊያ ዜና ሞቃዲሾ ውስጥ በደረሰ የመኪና ቦምብ ፍንዳታ እስካሁን ባገኘነው አሃዝ መሰረት 4 ሰዎች ሞተው ሌሎች 13 ቆስለዋል። ቦምብ የተጠመደባት መኪና ማካአል ሙከራማ መንገድ ላይ እንደቆመች የደረሰው ፍንዳታ ለፖሊስ ጣቢያ ቅርብ እንደነበር ታውቋል። ነውጠኛው አልሻባብ ለጥቃቱ ኃላፊነት ወስዷል። ፍንዳታው መቀደሾ ውስጥ ዛሬ ረቡዕ ለሁለተኛ ጊዜ መድረሱ እንደሆነም ፖሊስ ገልጧል። አልሻባብ ሁሌም እንደሚያደርገው የዛሬው ፍንዳታም የደረሰው የትራፊክ መጨናነቅ በሚኖርበት ሰዓት እንደሆነም ተገልጧል። ተከታታይ የዩናይትድ ስቴትስ የአየር ጥቃቶች ከተካሄዱ ወዲህ የአልሻባብ እንቅስቃሴም መቀደሾ ውስጥ በብዛት ተስተውሏል ተብሏል።
ዶክተር አብይ አህመድ ከታይም መጽሔት 100 ተጽዕኖ ፈጣሪዎች አንዱ ሆነው ለ2019 ዓመተ ምህረት እትሙ ተመረጡ። ታይም መጽሔት በየዓመቱ የተጽዕኖ ፈጣሪዎች ዝርዝር ማውጣት ከጀመረ 16ኛ ዓመቱ ሲሆን በዓለም ዙሪያ በመብቶች ተከራካሪነት፣ በፈጠራና በስኬት የተዋጣላቸው የሚላቸውን ሰዎች ከዓለም ዙሪያ ይሰይማል። ተጽዕኖ ፈጣሪዎች የሆኑ ከሺህ በላይ የታይም ተመራጮች ከመንግሥት፣ ከንግድ፣ ከመዝናኛ፣ ከጤና፣ ከስፖርትና ከሳይንስ ዘርፎች የታዩ ናቸው። ታይም የመጪ ትውልድ መሪዎች የሚላቸውንም በዚሁ የመቶ ተጽዕኖ አሳዳሪዎች ዝርዝሩ ያካትታል። የተመራጮቹ ማንነት ከመቶ ሚሊዮን በላይ ለሚሆነው የታይም መጽሔት ታዳሚና በሌሎችም መደበኛና የማኅበራዊ መገናኛዎች በዓለም ዙሪያ እንደሚገለጽ ታይም በዌብሳይቱ ላይ አስታውቋል።
ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ 8 አውሮፕላን አደጋ የሞቱ 157 ሰዎችን 40ኛ የህልፈት ቀን በነገው ዕለት ቦታው ላይ ተገኝተው ለማሰብ የቢሾፍቱ ከተማ ወጣቶች በአንድነት ተሰባስበዋል። የቢሾፍቱ ወጣቶች 40 ቀኑን ለማሰብ የወሰኑት ከከተማቸው 36 ኪሎ ሜትር ርቀት ላይ በሚገኘው አውሮፕላኑ በወደቀበት ስፍራ አቅራቢያ የሚገኙ ነዋሪዎች 7ኛና 12 ቀኑን ጠብቀው ሐዘናቸውን የገለጡበት መንገድ ልባቸውን ስለነካው መሆኑን የዝክሩ አስተባባሪዎች ለአሜሪካ ድምፅ ተናግረዋል። በዝግጅቱ ላይ የተለያዩ እምነቶች አባቶች ጸሎት እንደሚያደርጉና ከቀይ መስቀል ማህበር ጋርም በመተባበር በቦታው ላይ ደም እንደሚለገስ እንዲሁም በአካባቢው ለሚገኙ ተማሪዎች የመማሪያ ቁሳቁስ እርዳታ እንደሚሰጥ አስተባባሪዎቹ አክለው አመልክተዋል። በዚህም ላይ መጽሔት ዝርዝር ይኖረዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ባለፈው ሳምንት በጦር ጀኔራሎቻቸው ከስልጣን ለተወገዱት የሱዳን የቀድሞ ፕሬዚዳንት ኦማር ሐሰን አልበሽር ጥገኝነት ልትሰጥ እንደምትችል ዩጋንዳ ዛሬ አስታወቀች። በሌላ በኩል ግን ይህ እርምጃ በአልበሽር መንግሥት ግፍ ለተፈጸመበት የሱዳን ሕዝብ ስድብ ነው ሲሉ አንድ የዩጋንዳ የሰብአዊ መብቶች ተሟጋች ተቃውመዋል። ሐሊማ አቱማኒ ከካምፓላ ያጠናቀረችው ዘገባ አለ፣ ቆንጅታ እየታቀርበዋለች።
የዩጋንዳ የውጭ ጉዳይ ሚኒስትር ደኤታ ኦኬሎ ኦሪየም ናቸው ከስልጣናቸው የተወገዱትን የሱዳኑን ፕሬዝደንት ሀገራችን ትቀበላቸው ይሆናል ብለው ትናንት የተናገሩት።
ፕሬዚዳንት ኦማር በሺር ዩጋንዳ ጥገኝነት እንድትሰጣቸው ካመለከቱ የዩጋንዳ ፕሬዝዳንት ሊቀበሉት ይችላሉ።
ኦሪየም ዛሬ ለቪኦኤ በሰጡት ቃል ዩጋንዳ በሽር ልምጣ ብለው ከወሰኑ ማንንም ይቅርታ የምትጠይቅበት ጉዳይ አይደለም ብለዋል። አክለውም ሚኒስትር ደኤታው የቀድሞውን የሱዳን ፕሬዝደንት በሽርን በጦርነት ወንጀል፣ በሰብዕና ላይ በተፈጸሙ ወንጀሎች፣ በዳርፉር ሕዝብ ላይ የዘር ማጥፋት ፈጽመዋል ብሎ በመወንጀል እንዲታሰሩ ማዘዣ ያወጣባቸውን የዓለም አቀፍ ወንጀል ፍርድ ቤት ዩጋንዳ እውቅና ያልሰጠችው አካል እንደሆነ ተናግረዋል። የዩጋንዳ ሽግግር ፍትህ ዓለም አቀፍ ማዕከል ኃላፊ ሳራ ካሴንዴ በበኩላቸው የሚኒስትር ደኤታው መግለጫ አሳዛኝና የበሽርን ሰለባዎች እንደ መስደብ የሚቆጠር ነው ሲሉ ነቅፈዋል። ዩጋንዳ አይሲሲን ማለት ዓለም አቀፉን ፍርድ ቤት ያቋቋመውን የሮሙን ድንጋጌ የፈረመች ሀገር ሆና ሳለ ሚኒስትር ዴኤታው ስለምን ይህን ይላሉ ያሉት ካሳንዴ ዩጋንዳ በሽር አገሯን ከረገጡ የማሰር ህጋዊ ግዴታ አለባት ብለዋል። ይህም ብቻ አይደለም አሉ አስከትለው። ዩጋንዳ የ1951ን የስደተኞች ዓለም አቀፍ ድንጋጌ ፈርማለች። ያ ድንጋጌ በጦር ወንጀል እና በዘር ማጥፋት የተከሰሱ ሰዎችን በስደተኝነት መቀበልን በህግ የሚከለክል ነው ሲሉ አስታውሰዋል።
በአፍሪካ ጉብኝት ላይ የሚገኙት የዋይት ሃውስ ከፍተኛ አማካሪ ኢቫንካ ትራምፕ በአይቮሪ ኮስት ካካኦም ይባላል ኢንዱስትሪ ውስጥ የተሰማሩ ሴቶችን ለመደገፍ የታሰበ የ2 ሚሊዮን ዶላር ድጋፍ ዛሬ ይፋ አድርገዋል። ከባድ ቃጠሎ የደረሰበትን የፓሪሱን ኖትርዳም ካቴድራል በአምስት ዓመታት ውስጥ ወደ ነበረበት አቋሙ እንዲመለስ እንደሚሰሩ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ትናንት ቃል ገብተዋል። የፖለቲካ ግድያ ለመፈጸም በሩሲያ የደህንነት ኃይሎች ተሰማርተው ነበር ያሏቸውን 7 ሰዎች በቁጥጥር ስር ማዋላቸውን የዩክሬን ባለሥልጣናት አስታወቁ። በኬቭ ክስ ላይ ከሞስኮ የተሰማ ምላሽ እስካሁን የለም። የዜናው ሰዓት አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ አጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ በፌስቡክ ደግሞ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ሚያዝያ 9 2011 ምሽት ፕሮግራማችን ነው።
የቢሾፍቱ ወጣቶች በቦይንግ 737 ማክስ 8 አይሮፕላን አደጋ የሞቱ 157 ሰዎችን 40ኛ የህልፈት ቀን ነገ ይዘክራሉ።
ዛሬ የምንኖረውን ኑሮ በፍቅር በሰላም በእርቅ መኖር እንደምንችል የትልቅ የሚያሳይ ሁኔታ ነው የተፈጠረው። ስለዚህ ይህንንም ታሳቢ አድርገን በእውነት በፍቅር እንድንኖር፣ በጣም አጭር ለሆነች እድሜ በመተሳሰብ እንድንኖር፣ በርህራሄ አንዳችን ለአንዳችን እጅ ለእጅ ተያይዘን የምንኖረው ኑሮ እንዲሆን፣ ለዚች ለአጭር እድሜ ምሳሌ የሚሆን ነገርም በዛው ቦታ ላይ እናድርግ ብለን የወጣ ነው።
በመጽሔት ዘገባለን። በዚህ ላይ አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና የሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገራለን። በቅድሚያም የዕለቱ አብይ ርዕስ
ኢትዮጵያ ውስጥ እየተካሄደ ያለው ለውጥ ሕዝባዊ መሠረት እንዳይይዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያካሄዱ ናቸው ሲል የኢህአደግ ምክር ቤት አስታውቋል። ጽንፈኛ ብሔረተኛነት፣ ሥርዓት አልበኝነትና የሕግ የበላይነትን አለማክበር የአገራዊ አንድነታችን ችግሮች ናቸው ብሏል ምክር ቤቱ ዛሬ ባወጣው መግለጫ። ለውጥን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የአገር ሕልውና ጉዳይ ነውም ብሏል። እስክንድር ፍሬው በመግለጫው ላይ ተንተርሶ ተከታዩን ዘግቧል።
ለሁለት ቀናት ያካሄደውን መደበኛ ስብሰባ ትናንት ማጠናቀቁን ተከትሎ ነው 180 አባላት ያሉት የኢህአዴግ ምክር ቤት የደረሰበትን ድምዳሜ ይፋ ያደረገው። ምክር ቤቱ እንዳለው ሀገራዊ የለውጥ ሂደቱ ያለበትን ደረጃና የተከናወኑ የፖለቲካና የድርጅታዊ ስራዎችን አፈጻጸም ገምግሟል። ውይይት ከተካሄደባቸው ጉዳዮች መካከል ደግሞ ለውጡን እየተፈታተኑ ያሉ ተግዳሮቶች ይገኙበታል። ከዚህ አንጻር ለውጡ ህዝባዊ መሰረት ይዞ እንዳይጓዝ ከተቻለም እንዲቀለበስ የሚጥሩ ኃይሎች የተቀናጀ እንቅስቃሴ እያደረጉ መሆናቸውን ጠቁሟል። እነዚህ ኃይሎች እነማን እንደሆኑ ግን በዝርዝር አላስቀመጠም። ከዚሁ ጋር ተያይዞ ግን ጽንፈኛ ብሔርተኝነት፣ ስርዓት አልበኝነትና የህግ የበላይነትን የማረጋገጥ ፈተናዎች የአገራዊ አንድነታችን ችግሮች ናቸው ብሏል። እነዚህን ችግሮች በተባበረ ክንድ በመፍታት ለውጡን ማስቀጠልና ማስፋት ለምርጫ የሚቀርብ ሳይሆን የሀገር ህልውና ጉዳይ መሆኑንም አስታውቋል። ከለውጡ ተቃራኒ ያሉ አስተሳሰቦችን መግራትና ተግባራትን መክታት ወቅቱ የሚጠይቀው ቁልፍ ተልእኮ መሆኑን እንዳሰመረበት ምክር ቤቱ አስረድቷል። ግጭቶችና ለመረጋጋቶችም ምክር ቤቱ ውይይት ካደረገባቸው ጉዳዮች መካከል ናቸው። ለግጭትና ለመረጋጋት የሚዳርጉ ሁኔታዎች በግልጽ ተለይተው በአስቸኳይ መታረም እንዳለባቸው፣ መንግስትም ህግን የማስከበር ቁልፍ ኃላፊነቱን በጥብቅ መወጣት እንደሚገባው የጋራ ስምምነት ላይ ተደርሷል ይላል መግለጫው። ክልሎችና የየአካባቢው መዋቅሮችም የየራሳቸውን ህገ መንግስታዊ ግዴታ እንዲወጡ አቅጣጫ አስቀምጧል። በግጭቶች ምክንያት የተፈናቀሉ ዜጎች ጉዳይ ውይይት የተደረገበት ሌላው ነጥብ ነበር። ችግሩን ከመሰረቱ ለመፍታት ከሚደረገው ጥረት ጎን ለጎን ተፈናቃዮችን ወደ ቀያቸው ለመመለስ መሰራት እንዳለበት አጽንኦት መስጠቱን ነው መግለጫው የጠቆመው። ከውጭ ግንኙነት አንጻር ደግሞ ከኤርትራ መንግስትና ህዝብ ጋር የተጀመረው ግንኙነት ሁለቱ ሀገራት ያላቸውን ባህላዊ፣ ኢኮኖሚያዊና ማህበራዊ ትስስር የሚያጠናክሩ ድሎችን አሟጦ መጠቀም በሚያስችል መልኩ ተጠናክሮ እንዲቀጥል ወስኗል። እንደ መግለጫው የውስጥ ድርጅት ዲሞክራሲና የአመራር አንድነትም ሰፊ ውይይት ተካሂዶበታል። በራሱ በኢህአዴግ አባል ድርጅቶች መካከል ያለውን ግንኙነት ጨምሮ ማለት ነው። በህት ድርጅቶችና በአመራሩ መካከል የሚታየውን መጠራጠር በመፍታት ያስተሳሰብና የተግባር አንድነት ማምጣት የሚቻልበት ሁኔታ ላይ መክሯል ይላል መግለጫው። ከዚህ ግንኙነት አንጻር አገርንና ህዝብን ማዕከል ያደረጉ ጉዳዮች ላይ መግባባት መፈጠሩንም ነው ያመለከተው። መግለጫው እንደጠቆመው እስካሁን በለውጡ የተመዘገቡ ስኬቶችንና ድሎችን የሚያሰፉና ጉድለቶችን የሚያርሙ እንቅስቃሴዎች በጊዜ የለንም መንፈስ መፈጸም እንዳለባቸውም ኢህአዴግ አቅጣጫ አስቀምጧል። የጋራ መግባባት ተደረሰባቸው አቅጣጫ ተቀመጠ በሚል በመግለጫው የተጠቀሱ ነጥቦች ያለፉት በሙሉ ድምጽ ሳይሆን በአብላጫ ድምጽ መሆኑን የኢህአዴግ መግለጫ አመልክቷል። ማን ተቃወመ ማን ደገፈ የሚለው ግን አልተብራራም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር አመሰግናለሁ ለዘገባው። ተጨማሪ ማብራሪያዎች፣ ትንታኔዎችና አስተያየቶችን ይዘን እንመለሳለን በመጪ ቀናትና ዝግጅቶች። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ዘገባ ርዕስ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ 8 አውሮፕላን አደጋ የሞቱ 157 ሰዎችን 40ኛ የህልፈት ቀን በነገው ዕለት ቦታው ላይ ተገኝተው ለማሰብ የቢሾፍቱ ከተማ ወጣቶች በአንድነት ተሰባስበዋል። የቢሾፍቱ ወጣቶች 40 ቀኑን ለማሰብ የወሰኑት ከከተማቸው 36 ኪሎ ሜትር ርቀት ላይ በሚገኘው አውሮፕላኑ በወደቀበት ስፍራ አቅራቢያ የሚገኙ ነዋሪዎች 7ኛና 12ኛ ቀናቸውን የገለጡበት መንገድ ልባቸውን ስለነካው መሆኑን የዝክሩ አስተባባሪዎች ለአሜሪካ ድምፅ ተናግረዋል። በዝግጅቱ ላይ የተለያዩ እምነት አባቶች ጸሎት እንደሚያደርጉና ከቀይ መስቀል ማህበር ጋር በመተባበርም በቦታው ላይ ደም እንደሚለገስ እንዲሁም በአካባቢው ለሚገኙ ተማሪዎች የመማሪያ ቁሳቁስ እርዳታ እንደሚሰጥ አስተባባሪዎቹ አክለው አመልክተዋል። ጽዮን ግርማ ዝርዝሩን ይዛለች።
የኮምፒውተር ባለሙያው ወጣት በሱ ፈቃድ ሙልጌታ ተወልዶ ያደገው በቢሾፍቱ ከተማ ነው። መጋቢት 1 ቀን 2011 ዓ.ም ተመረተ ከከተማዋ 36 ኪሎ ሜትር ርቀት ላይ በተከሰከሰው የኢትዮጵያ አየር መንገድ ንብረት የሆነው ቦይንግ 737 ማክስ 8 አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8 የአየር መንገዱ ሰራተኞች ላይ የደረሰው ህይወት የማሳጣት አደጋ በደረሰበት አካባቢ ለነበሩትም ሆነ ለከተማው ህዝብ ከፍተኛ የሐዘን ስሜት የፈጠረ እንደነበር ይናገራል። በተለይ አካባቢው ላይ የነበሩት ነዋሪዎች ሐዘናቸውን ይገልጹበት የነበረው መንገድ የሁሉንም ሰው ስሜት የነካ እንደነበር ያስታውሳል። ይህ ስሜት 40ኛ ቀኑን ጠብቀው በጋራ ሟቾቹን ለማሰብና ሐዘናቸውንም ለመካፈል እንዳነሳሳቸው ይናገራል።
በዛች በገጠር ከተማ ላይ የሚኖረው ሰው 6 እና 12 እያወጣ ሀዘኑን የሚገልጽበት ሁኔታ ነበርና ያንን ልብ ስናይ በጣም እኛ ከተማ ውስጥ ያለን ሰዎች ይሄ ነገር በጣም ትልቅ እሴት ነው። ኢትዮጵያውያኖች ይሄ ርኅራኄ የተሞላ ልብ ሀዘኔታ ያለው ፍቅርን ወዳጅ ሰላምን ወዳጅ እንደሆኑ ለማያውቁት እንኳን የሚያለቅሱ ሰዎች እንደሆኑ ዓለም ሊያውቅ ይገባል እና ይሄ ነው ልባችን። ገጠር እንኳን ያለው ሰው አብዛኛዎቻችን ከተማ ውስጥ ያለ ሰው ይመስል ሪፕሬዘንት የሚያደርገው አብዛኛው ግን ገጠር ከተማ ላይ ነው ያለው እና ያ ህዝብ በእውነት ይሄ ንጹህ ልብ አለው እና ለምን ከነሱ ጋር ከወንድሞቻችን ከእህቶቻችን ከአባቶቻችን ጋር ይሄንን መልካም ነገር ተካፋይ አንሆንም ብለን የከተማዋ ልጆች አሰብን እና እንደዚሁ በትንሽ ቁጥር በኋላ አብዛኛው የከተማችን ነዋሪዎች ተቀባይነት አገኘ። በኋላ በአጭር ጊዜም ቢሆን በተቻለን ፍጥነት ይህንን ነገር 40ውን ለማክበር አስበን የተነሳንበት መነሾ የገጠሩ ህዝብ ነው። ሁለተኛ ነገር ደግሞ ሰው በብዙ ሁኔታ ውስጥ ያልፋል በዚህ ምድር ላይ ሲኖር። አንድ ጠቢቡ ሰለሞን የሚለው ነገር አለ፣ ሰው በለቅሶ ቤት ቢሆን ይሻለዋል በሰርግ ቤት ከሚሆን ይልቅ፣ ምክንያቱም ሲባል ያ የሰው ሁሉ መጨረሻ ነው እና ይባላል። እና ሰው መጨረሻውን ቢያስብ በደቂቃዎች ውስጥ ወደ አፈርነት መቀየር የምንጀምርበት ሁኔታና አጋጣሚ በየቦታው አለ እና ይህንን ብናስብ ዛሬ የምንኖረው ኑሮ በፍቅር በሰላም በእርቅ መኖር እንደምንችል የትልቅ የሚያሳይ ሁኔታ ነው የተፈጠረው። ስለዚህ ይሄንንም ታሳቢ አድርገን በእውነት በፍቅር እንድንኖር በጣም አጭር ለሆነች እድሜ በመተሳሰብ እንድንኖር በመግባባት እንድንኖር ደግሞ በርህራሄ አንዳችን ለአንዳችን እጅ ለእጅ ተያይዘን የምንኖረው ኑሮ እንዲሆን ለዚህ ለአጭር እድሜ ምሳሌ የሚሆን ነገርም በዛ ቦታ ላይ እናድርግ ብለን የወጣ ነው።
በዚህ መሰረት ወጣቶቹ ወደ ቦታው ለመጓዝ ለነገ እቅድ ይዘዋል።
መጀመሪያ ከጠዋት 2 ሰዓት ጀምሮ በቢሾፍቱ ከተማ ነዋሪዎች በየሰፈሩ በመኪና የመሰብሰብ እና ለጉዞ የመውጣት ፕሮግራም ይኖረናል እና ይህንን ስናደርግ በጠዋት ላይ እዛ ቦታው ላይ ከደረስን በኋላ በእምነት አባቶች የሃይማኖት ጸሎት ተደርጎ በኦርቶዶክስ፣ በፕሮቴስታንት፣ በሙስሊም እንደዚሁም በአባገዳዎች ጸሎት ይከፈታል። ከዛ በኋላ የህሊና ጸሎት እና ጧፍ የማብራት ፕሮግራም ይኖረናል። ከዛን አጠር ያለች ወግ ስለዚህ ስለ ሀዘኑ የምናቀርብበት ፕሮግራም ይኖራል። ከዛ በኋላ ደግሞ ከኢትዮጵያ ቀይ መስቀል ማህበር ጋር በመተባበር የደም ልገሳ ፕሮግራም ይኖረናል። ከዚህ ባሻገር በከተማው በተሰበሰበ መዋጮ ፍቃደኛ በሆኑ ሰዎች ደብተርና እስክሪብቶ ለአካባቢው ለሚኖሩ ሰዎች እንደዚሁ ስጦታ የአቅማችንን የምናበረክትበት ጊዜ ይሆናል ማለት ነው።
ሌላው ወጣት ብርሃኑ ሲሳይ የከተማውን ወጣቶችና የሃይማኖት አባቶችን ወደ ስፍራው ይዘው የሚሄዱ ተሽከርካሪዎች ማዘጋጀታቸውን ይናገራሉ።
ቁጥራችን እስከ 3000 አካባቢ የሚጠጋ ህዝብ ነው አሁን የሚሄደው በቦታው ላይ ማለት የከተማው ነዋሪ ከተለያየ ቦታ ማለት ነው። ሙሉ ከተማውን ነው ወክለን የምንሄደው። ከየቀበሌው ከየአካባቢው ያሉ ልጆችን በሙሉ በማስተባበር በየአካባቢው እንደ ሎኬሽን አቋቁመን ልጆችን ያው ትንሽ ስራ ላይ ያለን ሰዎች ገንዘብ በማዋጣት በማሰባሰብ አካባቢዎች ላይ ካሉ ባለ ሀብቶችም በመጠየቅ በመኪና ነው በክራይ መኪና ነው የምንወስዳቸው። ወደ 30 አካባቢ የህዝብ ማመላለሻ አለን። የጭነት መኪኖች ወደ 20 አካባቢ አለ። ኦልሞስት 50 መኪና አስተካክለናል እኛ።
ወጣቶቹ ይህንን ለማድረግ የተነሱት በበጎ ፈቃድ ተነሳስተው እንደሆነ ገልጸው ይህንንም ለከተማው አስተዳደር አስታውቀው በጎ ምላሽ ማግኘታቸውን ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የአማራ መደራጀት ለኢትዮጵያ አንድነት ስጋት ሊሆን አይችልም። ሰሞኑን ባህር ዳር ላይ በተካሄደው የአማራ ወጣቶች ኅብረት የምክክር ስብሰባ ላይ የተገኙት አቶ ይልቃል ጌትነት ናቸው ይህንን ያሉት። በምክክር መድረኩ ላይ የተለያዩ የፖለቲካ ፓርቲዎች መሪዎች መገኘታቸውን የጠቆመችው ሪፖርተራችን አስቴር ምስጋናው ተከታዩን ዘግባለች ከባህር ዳር።
የአማራ ወጣቶች ኅብረት በክልሉ በተለያዩ አካባቢዎች ከሚገኙ አባላቱ ጋር የጋራ የውይይት መድረክ ከሰሞኑ በባህር ዳር ከተማ ክልል ምክር ቤት አዳራሽ አዘጋጅቶ ነበር። በምክክር መድረኩ የተገኙት ኢንጂነር ይልቃል ጌትነት እንደተናገሩት ከፋፋይ የሆነው ህገ መንግስት ይቀየር፣ የውሸት ትርክት ይቅር፣ ሁሉም ዜጎች በእኩልነት ይኑሩ የሚለውን የአማራ ብሔርተኝነትን ዘረኛ ነው፣ ለአንድነትም ስጋት ነው ማለት ተገቢ አይደለም ነው ያሉት።
የአማራ መደራጀት ለኢትዮጵያ አንድነት ስጋት ነው የሚሉ የአማራ መደራጀት ኢትዮጵያን ይጎዳል የሚሉ ሰዎች ወይም ደግሞ የዜግነት ፖለቲካን ያዳክማል የሚል ሰው ካለ ለእኔ ያስረዳል። እኔ የዜግነት ፖለቲካን እማራለሁ። ስለዚህ ከእኛ በምን ትለያላችሁ ካላችሁ ቅድሚያ ችግር የደረሰበትን ህዝብ ትኩረት አድርገን ይሰራለን ማለቱ ብቻ ነው። የአማራ አደረጃጀትና የአማራ ብሔርተኝነት በግላጭ ጠላት ተብለን ተፈርጀን ታሪካችን እንዲወድም ተደርጎ በፖለቲካና በኢኮኖሚ ተገለን ስላለን ለራሱ ያልሆነ ለሌላም ስለማይሆን ቅድሚያ ይህን ህዝብ አደራጅተን አስተባብረን ሞቢላይዝ አድርገን ለኢትዮጵያ እንሰራለን ማለታቸው። እኔ ደግሞ ይህንንም ጨምሬ ሌላውንም ጨምሬ ለኢትዮጵያ እሰራለሁ አሉ። ስለዚህ ይህ ሲደራጅ ለእኔ ስትራቴጂክ አጋር እንጂ በምንም አይነት ኢትዮጵያን ከማፍረስ ጋር ከጎሰኝነት ጋር ምንም አይነት ትስስር እንደሌለው ላረጋግጥላችሁ እወዳለሁ። አማራ እኮ የተደራጀው ዘረኝነት ይቅር፣ ሰው በዘሩ አይጠቃ ብሎ ነው። ሰው በዘሩ አይፈናቀል፣ ሰው በዘሩ ከፖለቲካ አይገለል፣ ሁላችንም በዜግነት እኩል እንሆን ያለውንና አይ ኢትዮጵያን እንደገና እንቀርጻለን፣ ታሪክ እናፈርሳለን፣ ከፈለግንም እንገነጥላለን ከሚሉ ሰዎች ጋር የዜግነት ፖለቲካ አራማጆች እኩል ይሄንን ማየት ለኔ የጤና መጓደል ነው።
ኢንጂነር ይልቃል አያይዘው የዜግነት ፖለቲካን የሚያራምድ የብሔር ፖለቲካን ከሚያራምድ ጋር መጠላላትም የለበትም ሲሉ ተደምጠዋል።
አብንንም ኦነግንም እኩል ስጋቶች ነቸው የሚል ካለ እኔ ግን የዜግነት ፖለቲካን ማራምድ የአብን አደረጃጀት የአማራ መደረጃጀት ስትራቴጂክ አላያችን እንጂ ጠላታችን አይደለም ወዳጃችን እንደሆነ ላረጋግጥላችሁ እወዳለሁ።
በውይይት መድረኩ ተሳታፊ የነበረው በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር ባንታየው ሽፈራው እንደሚለው ደግሞ የሀገራችን ህገ መንግስት በብሔር መደራጀት ላይ ያተኮረ በመሆኑ የአማራው መደራጀት ህገ መንግስታዊ መብቱና የህልውናው መሰረት ነው ይላል።
ተቃዋሚው ላይ ይሁን መንግስትም ላይ ይሁን የሀገራችን መዋቅር የኔና የማንኛውም የኢትዮጵያዊ ህልውና የተመሰረተው ህገ መንግስቱ ላይ ነው። ህገ መንግስቱ የሚያቀው ብሔሮችን እንጂ ዜጎችን አይደለም። ስለዚህ ጥቅማችን፣ ፍላጎታችን እና ህልውናችን የተጠበቀው በብሔር በመደራጀትና ባለመደራጀታችን ነው። ስለዚህ የዜግነት ፖለቲካ ነው የሚያዋጣው፣ የብሔር ፖለቲካ ነው የሚያዋጣው አይነት ክርክር አይደለም አሁን ያለ ነው። ያን ክርክር ለማካሄድ የሀገሪቷ የህጎች ሁሉ የበላይ የሆነው ህገ መንግስት ይሄ መፍቀድ መቻል አለበት። ስለዚህ ሀገራችን በሙሉ በህግ በብሔር ነው የተዋቀረችው። ተቋሞች በዛ ነው የተዋቀሩት። ፖለቲካል ፓርቲዎች በተለያየ መንገድ በብሔር ነው የተዋቀሩት። ይህን አያለን ህገ መንግስቱን ስንቀይር ያኔ ወደዚህ ክርክር እንገባለን ማለት ነው እንጂ የብሔር ፖለቲካ ሲከር ሀገርን ያፈርሳል ይሄ ምንም የሚያጠያይቅ ነገር አይደለም። ነገር ግን ህገ መንግስቱ ብሔርን ብቻ የሚያውቅ ከሆነ ሌላ አማራጭ አይኖርም። ህብረተሰቡ ራሱን ህልውና ለማስቀጠል ማድረግ ያለበት ብሔር መደራጀት ነው።
ሁለት ሺህ የሚጠጉ ተሳታፊዎች በተገኙበት በዚህ የውይይት መድረክ የአማራ ዲሞክራሲያዊ ፓርቲና የአማራ ዲሞክራሲያዊ ንቅናቄ አመራሮች እንዲሁም በአማራ ክልል የሚታወቁ የፖለቲካ ፓርቲ አመራሮች ተገኝተው ንግግር አድርገዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ዘገባ እናልፋለን። የምዕራብ ጉጂ ዞን ገላና ወረዳ ነዋሪዎች የመንግሥት የጸጥታ ኃይሎች ጉዳት እያደረሱብን ነው ሲሉ ከሰዋል። በገላና ወረዳ ሦስት የገጠር ቀበሌዎች ውስጥ የጸጥታ ኃይሎች ቤቶቻችንን አቃጥለዋል ሲሉ ነዋሪዎቹ አቤቱታ አሰምተዋል። የምዕራብ ጉጂ ዞን አስተዳደር ግን ክሱን አስተባብሏል። ገልሞ ዳዊት ተጨማሪ ይዟል።
ከባለፈው ሳምንት ጀምሮ በምዕራብ ጉጂ ገላና ወረዳ በተለይ በሦስት ቀበሌዎች የመንግሥት የጸጥታ ኃይሎች በነዋሪዎች ላይ ጉዳት እንዳደረሱ የወረዳው ነዋሪዎች ለአሜሪካ ድምፅ ተናግረዋል። አቶ ኦዳ በገላና ወረዳ የቅርሳ ቀበሌ ማህበር ነዋሪ ናቸው።
ትናንት ብቻ 15 ቤቶች ናቸው የተቃጠሉት። ባለፈው ቅዳሜም እንዲሁ 4 ቤቶች ተቃጥለዋል። ከቃጠሎ በኋላ ጥይት ወደ ሰማይ ተኩሰው ሄዱ። ቤቶችን ያቃጠሉት ደግሞ የመከላከያ ኃይሎች ናቸው። የቤቶቹን ባለቤቶች ካስወጡ በኋላ ነው ቤቶቹን ያቃጠሏቸው።
ቤታቸው የተቃጠለባቸው ነዋሪዎች አሁን በችግር ላይ መሆናቸውንም አቶ ውዳ አክለው ተናግረዋል። የአሜሪካ ድምፅ ያነጋገራቸው የገላና ወረዳ ነዋሪዎች ችግሩ እየተከሰተ ያለው ቀርሳ፣ ሸመልሽ፣ ሂዳና መጣሪ በሚባሉ የገጠር ቀበሌዎች ውስጥ ነው። የቀርሳ ቀበሌ ነዋሪው አቶ ሀዳዱቤ
እኔ የ65 ዓመት አዛውንት ነኝ። አርሼ ከብት አርብቼ ነው 42 የቤተሰብ አባሎችን የማስተዳድረው። የመንግሥቱ የጸጥታ ኃይሎች ቤቴን እንዲሁም እልፍኝን፣ ፍየሎችንና የቤት ዕቃዎችን በሙሉ አቃጠሉት። ልጄ ቡታቃ ሮባ ይባላል። 12 ቤተሰብ አባላትን የሚያስተዳድር ነው። የእሱንም ቤት አቃጥለውበታል። ምንም አላስቀሩም። የጎረቤቴን የካሴፋይን ቤትንም አውድመው ሄደዋል። ይኸው ንብረታችን ጠፍቶ አሁን በለበስነው ልብስ ብቻ ነው ያለነው።
የገላና ወረዳ ነዋሪዎችን የመንግሥት የጸጥታ ኃይሎች ለምን ይህን ጉዳት አደረሱባችሁ ተብሎ ተጠይቀው ኦነግ ደግፋችኋል በሚል ምክንያት ነው ሲሉ መልሰዋል። የነዋሪዎቹን አቤቱታ በተመለከተ የምዕራብ ጉጂ አስተዳደር መልስ ሰጥተዋል። አቶ አበራ ቡኖ የዞኑ አስተዳዳሪ ናቸው።
ገላና ወረዳ የኦነግ ታጣቂዎች ከሚንቀሳቀሱባቸው አካባቢዎች አንዱ ነው። ከዚህ በፊት በአባ ገዳዎች ጥሪ የገቡ አሉ። ጥሪውን ተቀብለው መግባት ያልፈለጉ ግን ሕገወጥ አድራጎት ላይ የተሰማሩ አሉ። በዚህም አሁን ችግር ተፈጥሯል። ሕዝቡ አካሄዳችሁ ትክክል አይደለም ብሎ ተቃውሟቸዋል። ለምሳሌ የቀርሳ ወረዳ አስተዳዳሪ መኖሪያ ቤትንም አቃጥለዋል።
አቶ አበራ አክለውም ኦነግ ደግፋቸዋል በሚል የነዋሪዎች ቤቶች በመንግሥት የጸጥታ ኃይሎች ተቃጥለውብናል ያሉትን አቤቶታ አጣጥለዋል። በገላና ወረዳ ግን የመንግሥት የጸጥታ ኃይሎች ሕግ የማስከበር ሥራን በመሥራት ላይ እንዳሉ ገልጸው በዚህም ሁለት ሰዎች በቁጥጥር መዋላቸውን ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ነኝ ከናይሮቢ።
ገልሞን ለዘገባው እናመሰግናለን። መጽሔት አሁንም እየቀጠለ ነው። የመጨረሻው ትንታኔ ርዕስ ላይ ደርሰናል። በምዕራብ አፍሪካ የቱ ሀገር ቡርኪና ፋሶ ያለው አስከፊ ሁኔታ እየተባባሰ እንደሚመስል ተገልጧል። በሳህል ክልል ስር መሰደድ የሚፈልጉ ጽንፈኛ ሁከቶች በሚያቀጣጥሉት የዘር ግጭት ምክንያት በያዝነው የአውሮፓ ወር ብቻ ቁጥሩ ከ60 በላይ የሚሆን ሰው መገደሉ ተዘግቧል። ዩናይትድ ስቴትስ በአፍሪካ ያለው ወታደራዊ ኃይሏን እየቀነሰች ባለችበት በአሁኑ ወቅት የአገሪቱ ወታደራዊ ኃይሎች በጽንፈኞች አማጽያን ላይ ጫና ሊያሳድሩ ይችላሉም እየተባለ ነው። የፔንታገን ማለት የመከላከያ ሚኒስቴር ሪፖርተራችን ካርላ ባብ ያጠናቀረችውን አዳነች ፍሳዬ ታቀርባለች።
በሰፊው የምዕራብ አፍሪቃ ሳህል ክልል ጽንፈኛ ሙስሊሞች በሚያካሂዱት አመፅ ላይ የሚደረገው ውጊያ ተባብሷል። ቡርኪና ፋሶ ከሶስት ዓመታት በላይ ገደማ ውስጥ ከ230 በላይ ጥቃቶች ገጥመዋታል። ግጭቱም የሚያቆም አይመስልም። የቡርኪና ፋሶ ወታደራዊ ኃይል ኃላፊ ሌተና ኮሎኔል ካኖ ኮሊባሊ ያብራራሉ።
What we fight against, what we see every day, is like a toxin.
የምንታገለውና በየለቱ የምናየው እንደ መርዝ ነው።
ይኸው መርዝ በሀገሪቱ ዙሪያ ተቀጣጥሎ ከጥቂት ዓመታት በፊት አሸባሪነት የሚባል ነገር ባልነበረባቸው አካባቢዎች ሳይቀር ገብቷል ይላሉ በቡርኪና ፋሶ የዩናይትድ ስቴትስ አምባሳደር አንድሪው ያንግ።
They're trying to target the resilience of this community.
በብዙ ሺህ ለሚቆጠሩ ዓመታት በሰላም የኖረውን ማህበረሰብ ጽናትን ነው ኢላማ ለማድረግ እየሞከሩ ያሉት። አንድ ቤተሰብ የሆኑ ክርስቲያኖችና ሙስሊሞች ያሉበትንና የተረጋጋውን ማህበረሰብ ነው እነዛ አሸባሪ ቡድኖች ለመስበር እየሞከሩ ያሉት። ቋፍ ላይ ያለውን ዲሞክራሲ እያጠቁ ነው።
በኢራቅና በሶማሊያ እንደታየው ሁሉ አለመረጋጋት ሲከሰት ለአሸባሪዎች ሰርጎ መግባት በር ይከፍታል። ቡርኪና ፋሶ ላይ ታዲያ እስላማዊ ቡድኖች ባንዲራዎችን እየተከሉ መሆናቸውን አፍሪቃ ያለው የዩናይትድ ስቴትስ ልዩ ኃይል አዛዥ ሜጀር ጀነራል ማርኩስ ሄክስ ገልጸዋል።
We know that Al-Qaeda considers the Sahel right here to be a very
Al-Qaeda በሳህል ክልል ላይ አድፍጦ መዋቅር ለመዘርጋት የሚችልበት ወሳኝ አካባቢ አድርጎ እንደሚያዩት እናውቃለን። ለብዙ ዓመታት ያህል ይህን ሲያደርጉ ቆይተዋል። ተሳክቶላቸዋልም።
ሂክስ አያይዘውም ከሳህል ሀገሮች ወታደራዊ ኃይሎች ጋር የወታደራዊ ስልጠና ልምምድ ማድረግ ወሳኝ የሚሆነውም ለዚህ ነው ብለዋል። የአሜሪካ ኮማንዶዎችና ዓለም አቀፍ አጋሮች ወታደራዊ እንቅስቃሴን ከማቀድ አንስቶ ለደፈጣ ውጊያ ምላሽ ስለመስጠት፣ የቆሰሉትን ስለማከምና ከውጊያ ቀጠና ስለማራቅ ድረስ የሚሄዱ ወታደራዊ ክህሎቶችን ያስተምራሉ ሲሉ አስገንዝበዋል። ዩናይትድ ስቴትስ ለቡርኪና ፋሶ ተጨማሪ የጸጥታ እርዳታ ሰጥታለች። ይሁንና ዩናይትድ ስቴትስ ተጨማሪ ወታደሮች ከመላክ ይልቅ በምዕራብ አፍሪቃ ያሉትን ወታደሮቿን እየቀነሰች ነው። 1000 የሚሆኑ አሜሪካውያን ወታደሮች በክልሉ ይቆያሉ። ይህም የአካባቢው የጸጥታ ኃይሎችን ለመገንባት በመርዳት ረገድ በቂ ነው ይላሉ ጀነራል ሄክስ።
Together, I think we can turn the tide. And this is going to be a long-term
problem. ተባብረን በመስራት ሁኔታዎችን ለመቀየር የምንችል ይመስለኛል። ይህ ደግሞ የረጅም ጊዜ ችግር ነው የሚሆነው።
የአሜሪካ ወታደራዊ ኃይል አሁን ከዚህ እንዲቀነስ ግን አይመክሩም። ዩናይትድ ስቴትስ በጸረ ሽብሩ ውጊያ እያሸነፈች ነውን ለሚለው ጥያቄ የአየር ኃይሉ ሜጀር ጀነራል ማርኩስ ሄክስ
I would tell you at this time we are not winning.
በአሁኑ ወቅት እያሸነፍን አይደለም ነው ልምችለው።
ባለስልጣኖች እንደሚሉትም አሸባሪዎቹ በቡርኪና ፋሶ ካሸነፉ ተጽዕኖአቸውን ወደ ምዕራብ አፍሪቃ ጠረፍና ከዚያም አልፈው ለማስፋፋት ሊጠቀሙበት ይችላሉ።
አመሰግናለሁ አዳነች። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ34 ደቂቃ ነው አዲስ አበባ ላይ። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ ወይም ከአፕ ስቶር አፓችንን ይጫኑ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ደግሞ በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ በየዕለቱ የሚቀርብላችሁን ዝግጅታችንን አዳምጡ። የምሽቱ ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ ትዝታ በላቸው ነች። የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። እያስተናገድናችሁ ያለ ነው ሰሎሞን አባተና
አዲሱ አበበ ነን።
አሁን ወደ ተከታዩ ዝግጅት እናልፋለን። የዳቦ ዋጋ ጉዳይ ነው የትኩረቱ ዘገባ የዘገባው ትኩረት።
በአዲስ አበባና በክልል ከተሞች ብዙ ቅርንጫፎች ያሉትና ከግማሽ ምዕተ ዓመት በላይ ዳቦ በማምረትና በመሸጥ ንግድ ላይ የቆየው ሸዋ የዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ አድርጓል። በዳቦ ዋጋ ላይ እስካሁን ጭማሪ ሳያደርጉ የቆዩት ከመንግሥት ጋር በነበራቸው ስምምነት የስንዴ ዋጋ እየተደጎሙ በመቆየታቸው እንደነበር የድርጅቱ ባለቤቶች ለአሜሪካ ድምፅ ገልጠው ከአራት ዓመታት በፊት በነበረው የዋጋ ተመን ስምምነት አሁንም ድረስ መቆየታቸው ለኪሳራ እየደረጋቸው መሆኑን ተናግረዋል። በመሆኑም ድርጅቱን በኪሳራ ከመዝጋት ይልቅ ከትስስር ወጥተው በራሳቸው መንገድ መቀጠል መምረጣቸውን አመልክተዋል። ሸዋ ዳቦ ጥሩ ምግባር ከነበራቸው የንግድ ድርጅቶች አንዱ ነበር ያለው የንግድ ሚኒስቴር ድርጅቱ ከትስስር ወጥቼ በነጻ ገበያ እሸጣለሁ የማለት መብት እንዳለው ጠቅሶ፣ ነገር ግን በተለይ በዚህ ወቅት በትስስር ውስጥ ሆኖ ቢሰራ መልካም ነበር ብሏል። የሰውን የዳቦ ችግር ለማቃለል ደግሞ የተለያዩ መንገዶች እንጠቀማለን ብሏል የሚኒስቴር መስሪያ ቤቱ። ዘገባላ ጽዮን ግርማ።
በስልክ ያነጋገርናቸው አንድ የአዲስ አበባ ከተማ ነዋሪ የዳቦ ዋጋ መጨመርና የግራሙ ማነስ አሳሳቢ ችግር ነው ብለዋል።
ዳቦ በጣም ግራሙም ያነሰ ነው። አብሶ እኒህ ታዋቂዎች እነ ሸዋ ምናምን እንዲሁም ዋጋ ቢጨምሩም ግራሙን መንግስት ባስቀመጠላቸው ነው የሚሸጡት። ግን እዚህ ያው መንደር ውስጥ ሰፈር ውስጥ አንዳንድ ቦታ እንዲህ ቀለል ያሉ ዳቦ ቤቶች አሉ፣ አነስ አነስ ያሉ። እነሱ ዋጋው ነው እንጂ እዛው ላይ የደረሰው ግራሙ ከሸዋም ያነሰ ነው። ስለዚህ በግራሙ ገንዘቡም ነው እየተጎዳ እንደሚያለ። ምክንያቱም የሁሉም ሰው ደሞዙም ሆነ ምኑ ባለበት ሆኖ ሁሉ ነገር እየጨመረ ነው የመጣው። ከሆነ በፊት ሶስት ገዝተሽ የምትሄጂበትን አሁን ሁለትም እንደለብሻለ።
በዳቦ ላይ የዋጋ ጭማሪ ያደረገው በአዲስ አበባ የታወቀው የዳቦ መጋገሪያና መሸጫ ሸዋ ዳቦ ነው። በሀገሪቱ የተከሰተው የዋጋ ግሽበት በዳቦ ዋጋ ላይ ተጽዕኖ እንዳያሳድር በመስጋት መንግስት ለዳቦ መጋገሪያ ቤቶች የስንዴ ዋጋ ድጎማን ያደርግ እንደነበር የገለጹት የሸዋ ዳቦ ባለድርሻ አቶ አብርሃም ዘሙይ፣ በዚህ መሰረት ከአራት ዓመት ተኩል በፊት በተደረገው ስምምነት መሰረት መንግስት አንድ ኩንታል ስንዴ በ550 ብር ሊያቀርብላቸው፣ እነሱ ደግሞ 100 ግራም የሚመዝን አንድ ዳቦ 1 ብር ከ30 ሳንቲም ለመሸጥ ተስማምተው ሲሰሩ ቆይተዋል። ይህ ስምምነት ከአራት ዓመት ተኩል በፊት ይደረግ እንጂ ድጎማው መደረግ ከጀመረ ግን ከ8 ዓመታት በላይ ሆኖታል ይላሉ። በአሁኑ ሰዓት የአንድ ኩንታል የዳቦ ስንዴ ዋጋ ገበያ ላይ ከ1400 እስከ 1450 እንደሆነ የገለጹት አቶ አብርሃም መንግስት ከሚያደርግላቸው ድጎማ ከሁለት እጥፍ በላይ ነው። ድምጻቸው አየር ላይ እንዳይውል ለጠየቁኝ አቶ አብርሃም ታዲያ ከሁለት እጥፍ በላይ ድጎማ እየተደረገላችሁ ለምን የዳቦ ዋጋ ከ1 ብር ከ30 ወደ 2 ብር ከ50 አሳደጋችሁት ብያቸው ነበር። አቶ አብርሃም ሲመልሱ በሸዋ ዳቦና በመንግስት መካከል የስንዴ ድጎማ ትስስር በሚደረግበት ጊዜ ዳቦ ለማምረት የሚያስፈልጉ ግብዓቶች የነበሩበት ዋጋ በከፍተኛ ሁኔታ ጨምሯል። አንድ ዳቦ ለማምረት ስንዴው የሚይዘው ቦታ ከ50 እስከ 60% ነው። ሌላው እንደ እርሾ፣ ዘይት፣ ስኳር፣ ጨው፣ የማምረቻ ናፍታ፣ ማሸጊያ፣ የሰራተኛ ዋጋና ሌሎች ወጪዎች በሙሉ ከፍተኛ ጭማሪ አሳይተዋል። ለምሳሌ ይላሉ አቶ አብርሃም፣ አንድ ዳቦ በ1 ብር ከ30 ሳንቲም ለመሸጥ ከመንግስት ጋር ስምምነት ስናደርግ አንድ ኩንታል ስንዴ ለማምረት ለሰራተኛ ይከፈል የነበረው ዋጋ 144 ብር ነበር። አሁን 344 ብር ሆኗል ይላሉ። ስለዚህ ይህንን ታሳቢ አድርገን የምንሸጥበትን ዋጋ መንግስት እንዲያስተካክልልን ተደጋጋሚ ጥረት አድርገን ነበር። አልተሳካም ብለዋል። ሁለተኛው ምክንያታቸው ደግሞ በአዲስ አበባ ከተማ በከፍተኛ ሁኔታ ዳቦ ለማምረት የሚያስችል የ40 ሚሊዮን ብር ማሽን የተገጠመለት የዳቦ መጋገሪያ ኢንዱስትሪ አቋቁመው በአቅርቦት እጥረት ምክንያት ተዘግቷል። በተጨማሪም በሚሰጠን ኮታ መሰረት ስለምናመርት ከፍተኛ የዳቦ ሰልፍ አለ፣ አይዳረስም። በተጨማሪም ሰልፍ ጠብቀው ከኛ ላይ ገዝተው ወስደው ደግሞ ከጥፍ በላይ አድርገው የሚሸጡ ብዙ ናቸው ይላሉ። በአጠቃላይ ከተሰስሩ ወጥተን የዋጋ ማስተካከያ አድርገን ካልቀጠልን ለድርጅታችን አደጋ ስለሆነ ነው እዚህ ውሳኔ ላይ የደረስ ነው ብለዋል። የዳቦ መጋገሪያና መሸጫ ቤቱ ከ60 ዓመት በላይ መስራቱን የህብረተሰቡን ጥቅም ለማስጠበቅም ከመንግስት ጋር በመተሳሰር ሲሰራ መቆየቱን ገልጸዋል። በዚህ ጉዳይ ላይ የንግድ ሚኒስቴር ሚኒስትር ዴታ አቶ ሸቴ አስፋው ማብራሪያ እንዲሰጡን ጠይቀናቸዋል።
ሰባ ከተማ ላይ አጠቃላይ 165,000 ኩንታል በየወሩ መንግስት ያቀርባል። ያ ይፈሳል፣ በድጎማ ነው የሚቀርበው። እነሱም 10,000 ኩንታል አካባቢ በየወሩ ይወስዳል። ይህን እስካሁን ድረስ ባለው የመንግስት የዳቦ ስንዴ ገበያ ላይ አሁን እኛ 550 ብር ነው እየቀረበላቸው ያለው። ለነሱ ገበያ ላይ ከ1,600 እስከ 1,700 አካባቢ እየደረሰ ነው ስንዴ አሁን ባለው ሁኔታ። ነገር ግን 550 ብር እየቀረበ ያለው ስንዴ እስካሁን በነበረው 100 ግራም በ1 ብር ከ30 ሳንቲም ነው ሲሸጡ የነበረው። ይጠናና ይጨመርልን የሚል ጥያቄ አለ። ጥናት እየጨመርን እንደገና እናጥናው ብለናቸው ተቀብለን ጥያቄያቸውንም እያለንበት እያከሰረን የሚል አሳብ ስለነበራቸው ኪሳራው ምን ያህል ነው ብለን እኛ ስናስጠናው 1 ኩንታል 550 ብር የሚገዙትን በእኛ ጥናት 1,400 እስከ 1,500 ብር ይሸጣል። ይህ ማለት በ550 ብርና በ400 መካከል ያለ ትርፍ አለ። ሁለተኛ እነሱን አጥኑ ስንላቸው ደግሞ በእነሱ ጥናት ያቀረቡትን ደግሞ 1,250 ብር ይጠራል አሉ። 1,250 ብር ሲጠራ በ550 ብርና በ1,250 መካከል ስንት ብር ልዩነት አለ? 700 ብር ትርፍ አለ። ሜርሾ የሰራተኛ በኩንታል ታስባ ተሰልታ 100 ብር ቢሆን የተጣራ 600 ብር ትርፍ አላቸው። አሁን ባለንበት አገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንድ ቢሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው። እያወያየናቸውም ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስር የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድን ያለ ነው።
የአጭር ጊዜና የረጅም ጊዜ አማራጭ ተብሎ መለየቱን የገለጹት አቶ ሸቴ የአጭር ጊዜው የሸዋ ዳቦን የስንዴ ኮታ ለሌሎች በመስጠት ከዚያም የተወሰኑ የዋጋ ማሻሻያዎችን ለማድረግ ማቀዳቸውን፣ በዚህም ላይ ከአብዛኞቹ ጋር ስምምነት ላይ መድረሳቸውን፣ በተጨማሪም አዲስ አበባ ላይ የሚገኙ የህብረት ስራ ማህበራት ወደ ስራ እንዲገቡ ማድረግ ከእቅዶቹ የተወሰኑ ናቸው ብለዋል። ይህ ትስስር ስለተጀመረበት ጊዜም ሲያስታውሱ
ከአንድ ወቅት ላይ የሀገሪቱ ኢኮኖሚ እና የዋጋ ግሽበት በጣም ከፍተኛ ደርሶ ስለነበር እስከ 32% ያንን ግሽበትን ዝቅተኛውን የህብረተሰብ እንዳይጎዳ ተብሎ ተጀመረ ስሩ። እስካሁን ድረስ አሁን የምግብ ዘይት እና ስኳር፣ ስንዴ ነው በድጎማ ስናቀርብ የነበረው። ኦልሬዲ ዘይት ከድጎማ አውጥተናል።
ሸዋ ዳቦ የመቆራረጥ ነገር አለ፣ የስንዴ መቆራረጥ አለ፣ በሰዓቱ ያለመድረስ አለ እና በዛ ምክንያት እጥረት አለ፣ የምርት እጥረት አጋጥሞናል እና እሱንም ለደንበኞቻችን በአግባቡ ምርት ለማድረስ ነው የሚል ነገር አንስቷል። አቅርቦቱ ላይ መቆራረጥ አለ።
እውነቱን ለመናገር ሸዋ ዳቦ ጽኑ ስም አለው። እስካሁን እኛም ትልቅ አክብሮት አለን ሲሰሩ በነበረው ስራ። አሁን ያቀረብንላቸው አቅርቦት አሁን ለምሳሌ ያለፉትን 2 ወራት እንውሰድ። አቅርቦት የተወሰነ ከውጭ በመርከብ መንግስት ተነበረት ቅድሚያ ለነሱ ሰጥተን እያቀረብን የነበረ ከዚህ በፊት አልፎ አልፎ በሚቋረጥ ጊዜ ራሱ እየታገሱ ሲሰሩ ነው የነበረው። አሁን ግን ቁጭ ብድል ለምነናቸው አሁን ባለው ሁኔታ አትውጡ፣ የሚጨመረውን ጨምር፣ አቅርቦት ከዚህ በፊት የነበራቸውን ኮታ ሙሉን ምስናቸው ይሰጠን። መጨረሻ ላይ ይሄኛው ሳይሆን እኛ አንፈልግም ነው አሁን ፎርማል ደብዳቤ የጻፉት ለአዲስ አበባ ንግድ ቢሮ የጻፉት ለእኛም የጻፉት አንፈልግም ትስስሩ የሚል ማስገደል አይቻልም።
በአጠቃላይ መንግስት በየወሩ 650,000 ኩንታል ስንዴ ወደ ሀገር ውስጥ አስገብቶ ለአዲስ አበባ 165,000 ኩንታል በድጎማ ሲያከፋፍል ቀሪውን በመላ ሀገሪቱ ላሉ ከተሞች ያዳርሳል ብለዋል አቶ ሸቴ። ያነጋገርናቸው አስተያየት ሰጪ ከዋጋውም በላይ ግራም የማሳነስ ችግር በየቦታው እንዳለ የጠቆሙትን በተመለከተ የተጠየቁት አቶ ሸቴ
108 ዳቦ ቤቶች በሱፐርቪዥን ሙሉ ሱፐርቪዥን ሰርተን አዲስ አበባ ቸክ አድርገነዋል። አንደኛ ይህ ሀብት የሚደጎመው እያንዳንዱ ኢትዮጵያዊ ሀብት ነው። በትክክል ይደርሳሉ የሚለው ቸክ አድርገን በትክክል ከመቶ ስምንቱ ውስጥ 77 የማይሰሩ ሆነው አግኝተናቸዋል። ግራም ያጓድላሉ፣ ዋጋ ይጨምራሉ። መንግስት ግን በዝቅተኛ ዋጋ ያቀርብላቸዋል። ዱቄት 796 ብር
ዱቄቱን ተፈይቶ በስንዴ ከሆነ 500 ብር እያቀረበ ነው ያለው። በተነጻጻሪ ሸዋ በጣም ጥሩ ቤስት የሆኑ ግራሙን ጠብቀው ዋጋ የተቀመጠችዋል የሚሸጡ አሉ። ሸዋ ዳቦ ግን ከጥሮዎች ውስጥ ነው። እውነት ለመናገር አሁን እነሱ ስለወጡ ሌላ ነገር አናነሳም። ከጥሮዎች ውስጥ ነው እስካሁን በግራምም ተነጻጻሪ በዋጋም ተነጻጻሪ ጥሩ ነው የነበረው። ይህንን ጥሩነቱን ደግሞ ሲቀጥልበት ነው ጥሩ የነበረው።
በእነዚህ ግራም አሳንሰው በሚሸጡ 77 የዳቦ መጋገሪያ ቤቶች ላይ በአንድ ጊዜ እርምጃ በመውሰድ ሌላ ቀውስ ውስጥ ከመግባት ይልቅ ቅድሚያ በውይይትና በአማራጮች ለመፍታት ጥረት እያደረጉ እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮን። ወደ ተከታዩ ዘገባ እናልፋለን። ኩያና ወጣቶቿ
በመቀሌ ዙሪያ ከሚገኙ ከተሞች አንዷ ኩያ ነች። የኩያ ከተማ ወጣቶች በቅርቡ በችግሮቻቸው ላይ ከመንግሥት ባለሥልጣናት ጋር መወያየታቸውን ጠቅሶ ዓለም ፍስሐ ቀጣዩን ልኮልናል።
በውይይቱ የተካፈሉት የህወሓት ማዕከላዊ ኮሚቴ አባልና የመቀሌ ከተማ ከንቲባ የፖለቲካ አማካሪ አቶ ብርሃነ ገብረ ኢየሱስ ውይይቱ አመርቅና ለስራቸው የሚጠቅም ግብአት መሆኑን ገልጸው አንዳንዶች ግን ይህንን የወጣቶች ጥያቄ ለፖለቲካ ፍጆታ እንዳይጠቀሙበት ጥንቃቄ ያስፈልጋል ብለዋል። በዚህ ውይይት በርካታ ጥያቄዎች ተነስተዋል። በብዙዎቹ ጎልቶ የተነሳ ጥያቄ የመሬት ካሳ ጉዳይ ነው። ለገበሬው የሚሰጠው የመሬት ካሳ እዚህ ግባ የሚባል አይደለም። መሬቱ ለኢንቨስተርና ለመኖሪያ ቤት ሰሪዎች የሚሸጠው ግን ውድ ነው። በዚህ መልኩ ለምን ገበሬው ካሳ ሰጥም ተብለው የተጠየቁ አቶ ብርሃነ ሲመልሱ
እስካሁን በተደረገው ለካሬ እስከ 23 ብር ነበር ሲከፈል የነበረው። አሁን በቅርቡ በተሻሻለው ደግሞ ወደ 48 ብር ለካሬ እንዲከፈል ነው። ይህ ሲባል ለሄክታር 233,059 ሳንቲም ለሄክታር የነበረው አሁን ደግሞ ወደ 480,000 ብር ከፍ እንዲል ነው ተደርጎ ያለው ማለት ነው። በቂ ነው የተብለው በሚታይበት ጊዜ ይህም ራሱ በቂ ላይሆን ይችላል። አሁን ችግር እየሆነ ያለው ገንዘቡ ወደ ዘላቂ የሆነ ኑሮ ለማሻሻል አርሶ አደሮቹን በዘላቂነት ከማቋቋም አኳያ ክፍተቶች አሉበት። ብሩም ያን ያህል ብዙ ነው የሚባል አይደለም፣ ግን አቅም በፈቀደ መልኩ እየተከፈለ ያለው ከዛ በላይ ግን የተገኘውን ብር ወደ ሌላ ስራ ለማሸጋገር እየተሰራ ያለው ስራ ትንሽ ችግር ያለበት በመሆኑ አርሶ አደሮቹ በዚህ ዙሪያ ችግር ላይ ወድቀናል እያሉ የሚያነሱ ተደጋጋሚ ጥያቄ አለ ማለት ነው። አንድ ኢንቨስተር ሲመጣ በርካታ ነገሮችን ድጋፍ እንዲደረግለት ነው መመሪያው የሚፈቅደው፣ ግን ደግሞ የከተማውም አቅም ውሱን ስለሆነ ያው አብዛኛው መሰረተ ልማት የተሟላለት ውሃ፣ መብራት የተሟላለት፣ መንገድ የተሟላለት ነበር መሬቱ እንዲሰጡ የሚደረገው፣ ግን ደግሞ በእኛ አቅም ትንሽ ችግር ስላለ ኢንቨስትመንቱ ደግሞ መሄድ ስለማንፈልግ የቻልነውን ያህል መሬት ክሰን እንድንሰጥ ነው እየተደረገ ያለውና አጠቃላይ የካሳው አከፋፈል ስርዓቱ ይሄ ነው የሚመስለው።
ከዚህ በተጨማሪ በኩያ ከተማ በየመንገዱ ለኢንቨስተር ተብሎ የተሰጠውን መሬት በቆርቆሮ ታጥሮ ነው የሚገኘው። ኢንቨስተሩ እስካሁን አላለማውም፣ ገበሬውም አርሶ ሊጠቀምበት አልቻለም። ለምን እስከዛሬ ዝም ብላችሁ ትጠብቃላችሁ ተብለው የህወሓት ማዕከላዊ ኮሚቴ አባልና የከንቲባ የፖለቲካ አማካሪ አቶ ብርሃን የሰጡ ምላሽ፣
ባለሀብቶቻችን በተለይ በዚህ ከተማ በርካታ መሬት የወሰዱ ባለሀብቶች አሉ፣ በሺዎች የሚቆጠሩ እስካሁን ወደ ስራ ገብተው ያሉ ከአንድ ሺህ የማይበልጡ ናቸው። አብዛኞቻቸው አጥረው አንዳንዶቹ የሚያከራዩ ናቸው፣ አንዳንዶቹም አጥረው ዝም ብለው የቆዩ ናቸው። ስለዚህ የአርሶ አደሩና የአርሶ አደር ልጅም ጥያቄ ያነሳባቸው ያሉ ከታሰበለት አላማ ውጭ እየዋለ ነው ያለው ይሄ መሬት። ስለዚህ እርምጃ ይውሰድብን የሚለው መንግስት እርምጃ እንዲወስድ ነው እየገፋፉ ያሉ። በመቀሌ ደረጃ እስካሁን ወደ 162 የሚሆኑ ወደ ስራ ያልገቡ ተጠንቶ አሁኑ በቅርቡ ወደ እርምጃ ለመውሰድ በሂደት ላይ ነው ያለው። ስለዚህ አሁንም ያነሱት ጥያቄ በጣም ትክክል ነው፣ ተደጋጋሚም የተወያየንበት የነበረ ነው ከክልል አመራር ደረጃም አሁንም አቶሎ ጥናት ተደርጎ ቶሎ ወደ ደግፈን ወደ ስራ የሚገቡ ከሆነ ይገባሉ፣ አይገቡ ከሆነ ደግሞ በመመሪያው መሰረት ወደ እርምጃ የምንገባበት ጊዜ ነው የሚሆነው።
መቀለ ከተማ በየጊዜው እየሰፋ በሚሄዱ ገጠር መሬቶች ወደ ከተማ እየተካለሉ ነው። በዚህ ምክንያት እኛ ወጣቶች ያለ መኖሪያ ሜዳ ላይ እየቀረን ነው። ስለኛ ምን እያሰባችሁ ነው ተብለው አቶ ብርሃን የሰጡት ምላሽ፣
ከገጠር ወደ ከተማ የገባን የአርሶ አደሮች ልጆች መኖሪያ ቤት ሲሰጠን የሚለው ጥያቄ ያለፉት 2-3 ዓመታትም ተጠናክሮ እየጠየቀ ስለነበረ ከተማ መስተዳደሩ ከክልል መስተዳደር በመሆን የክልል ካቢኔ ወስ ወስኖ ከገጠር ወደ ከተማ ያገቡ የአርሶ አደሮች ቤት የሌላቸው መሆኑን ተረጋግጦ ለእያንዳንዳቸው ሞተር ባካሪ ሜትር እንዲሰጣቸው ተወስኗል። ይህ የተወሰነው እስከ ታህሳስ 30 ጥናቱ እንዲጠቃለልና ከዛ በኋላ ግን ወደ መስጠትና የቢያንስ ፕላን በሚፈቅደው ተረጋግቶ ኑሯቸው እንዲኖሩ የአርሶ አደሮች የሆኑን ተብሎ እየተሰራ ቆይቶ ወደ 11100 የሚሆን ጥያቄ ቀርቦ ከነዚህ 9831 በየደረጃው የጸደቀላቸው መጥቷል።
በመቀለ ከተማ ከፍተኛ ቁጥር ያለው ስራ አጥ ወጣት አለ። በየአመቱ ከዩኒቨርሲቲ ተመርቀው የሚወጡ ተማሪዎች ስራ ማግኘት አልቻሉም። ስራ አጥነት ከመብዛቱ ባሻገር ጫት ቤትና መጠጥ ቤት በየጊዜው ቁጥራቸው እየጨመረ ነው። እዚህ ላይ ምን እየሰራችሁ ነው? በአጠቃላይ የወጣቶችን ጥያቄ ለመመለስ ያላችሁ ቁርጠኝነትና ተነሳሽነት ምን ይመስላል ለሚለው ጥያቄ አቶ ብርሃነ እንዲህ ብለዋል።
ከተማችን ሰፊ የስራ አጥነት ችግር ያለባት ከተማ ነች። አሁን ደግሞ በሀገራዊ ሁኔታው አጋጥሞ ያለው የፖለቲካ ክራይሲስም ወደዚህ ተፈናቅለው የሚመጡ እስከ 75,000 የሚደርሱ ወገኖች መቀሌ ውስጥ ይኖራሉ። እዚህ አኳያ እንደ ከተማ መስተዳደሩ በዚህ አመት ወደ 22,000 የሚሆን ስራ የሌላቸው ወጣቶችን በተለያየ ስራዎች ለማስያዝ ነው ስንሰራ የነበረው። እዚህ ጋር ያለፈ አጻም ደካማ ነው የገምግመነዋል። ስለዚህ ይሄ እኛ ስራ መፍጠር የሚገባን ባለመፍጠራችን ደግሞ ወጣቱ ላልሆነ ሱስና ደባል ሱሶችን እየተጋለጠ እንደሆነ በማየት ቢያንስ እነዚህ ጫት ቤቶችን ጥናት ውስጥ በማስገባት አጥንተን ከቻል ከጫት የሚነግዱትን አካላትን መግባባት ተፈጥሮ ወደ ሌላ ዘርፍ እንዲቀይሩ ስራ ወለዶ ጀኔሬሽን የመግደል ያህል ስለሆነ እነሱ ጋር መግባባት ተደጋጋሚ መድረኮችም ለማካሄድ ተሞክረዋል። እስከ 243 የሚሆኑ ጫት ቤቶች ነው በጥናት ያረጋገጥ ነው እዚህ ከተማ። ከነዚህ ንግድ ፈቃድ ያላቸው 88 ብቻ ናቸው። ስለዚህ እነዚህ ላይ እርምጃ ተወስደዋል። እዚህ ጋር ያለው ችግር ዋናው ነገር ህዝቡ አይፈልገውም። ይሄ እንደ ጫት ቤት ምናምን የሚባለው ህዝቡ የሃይማኖት መሪዎችም በተደጋጋሚ የሚያነሱ ጥያቄ እርምጃ መንግስት ይውሰድልን የሚለው ነው። ግን ደግሞ በፌዴራል አዋጅ የሚፈቅድ ስለሆነ ቢያንስ በማግባባትና ተቀራርቦ በመስራት የግንዛቤ ማስጨበጫ ስራዎችን በመስራት ይሄ ነገር ለመቀነስ እየሞከርን ያለ ነው። ስለ ስራ አጥነቱ ግን እንዳልነው አሁንም ተጠናክሮ በግል ዘርፍም ባለ ሀብቶችን ተደጋጋሚ መድረክ ተካሂዶ እንዲቀጥሩም እያደረጉልን ያለው በመንግስት ደረጃም የተቻለ ያህል እየተሄድን ያለው ግን ደግሞ በጣም ዝቅተኛ ፋጽ መኖሩ ቢወሰድ ጥሩ ነው። ድርጅታችን እንደሚታወቀው ከታድሶ በኋላ ገምግሞ ችግር አለብኝ ብሎ ለህዝቡ ይቅርታ ጠይቆ ወደ ስራ የገባበትና በርካታ ችግሮችን ለመፍታት በእንቅስቃሴ ያለበት ሁኔታ ነው ያለው። ይህ በሚሆንበት ጊዜ ደግሞ ተግዳሮቶች አሉብን። ከአቅም ማነስም፣ ከፋይናንስ እጥረትም፣ ከመዋቅራችን የማስፈጸም አቅም ማነስም ተያይዞ ድርጅቱ የገመገመው በፍጥነት ከመሄድ አኳያ ህብረተሰቡን እያረካን እንዳልሆነ ነው እያየን ያለ ነው። ስለዚህ መድረኮቹ በኩያ ብቻ ሳይሆን በመላ መቀሌ እስከ ታች አሁን እየቀጠልን ያለው ህብረተሰቡን ክላሪቲ መፍጠር አንዳንድ ማደናገሪያዎችም እዚህ ከተማ አሉ። የህዝቡን ጥያቄ ተገኝ በማድረግ የወጣቱ ጥያቄ ተገኝ በማድረግ የራስ አጀንዳ ለማራመድ የሚደረግ አንዳንድ ችግሮችም አሉ። እነዚህም ህብረተሰቡ ነቅቶ የህብረተሰቡ ጥያቄና የወጣቱ ጥያቄና የሌላ አጀንዳ መቀላቀል የለባቸውም።
የህወሓት ማዕከላዊ ኮሚቴ አባልና የመቀለ ከተማ ከንቲባ የፖለቲካ አማካሪ አቶ ብርሃነ ገብረየሱስ የወጣቶችን ጥያቄ መሰረት አድርገው በጽህፈት ቤታቸው ለሰጡኝ ማብራሪያ አመሰግናለሁ። አለም ፍስሐ ከመቀለ።
ዓለምን ለዘገባው እናመሰግናለን። አድማጮች፣ በምሽቱ ፕሮግራም ለምሽቱ ሁለተኛ አጋማሽ የያዝነው የመጨረሻው ቅንብር ሴቶችና ቤተሰብ
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ልጅና የዋይት ሃውስ ከፍተኛ አማካሪ የሆኑት ኢቫንካ ትራምፕ የአፍሪካ ጉብኝት የሚስተር ትራምፕ አስተዳደር የቀደሙ የአሜሪካ ፕሬዚደንቶች በዓለም ዙሪያ የሴቶችን የወሳኝነት ቦታ ለማጠናከር የተከተሏቸውን ፖሊሲዎች ለመቀጠል ፍላጎት ያለው መሆኑን ለማሳየት የታቀደ እንደሆነ ተነግሯል። ያም ሆኖ ግን ኢቫንካ ወደ አፍሪካ የተጓዙት ፕሬዚደንቱ ቅድሚያ ለአሜሪካ በሚለው ፖሊሲያቸው የውጭ እርዳታን እየቆረጡ ባሉበት ወቅት መሆኑ ነው። የዋይት ሃውስ ሪፖርተራችን ፓትሲ ዊዳኩስ ዋራ ያጠናቀረችውን ዘገባ ቆንጅታየ ለሴቶችና ቤተሰብ ክፍለ ጊዜ አሰናድተዋለች።
በዓለም ዙሪያ የስራ ፈጣሪ ሴቶች ቁጥር ከወንዶቹ የሚበልጥባት አህጉር አፍሪካ ብቻ ነች። የዋይት ሀውስ አማካሪዋ ኢቫንካ ትራምፕም የዋይት ሀውስን ዓለም አቀፍ የኢኮኖሚ መርሃ ግብር ለማስተዋወቅ በታለመው ጉዟቸው በአዲስ አበባ ጉብኝታቸው በሴቶች የተመሰረቱ የንግድ ድርጅቶችን ጎብኝተዋል። የአገር ባህል የቤት ማስዋቢያ ጌጣጌጥና አልባሳት የሚያመርት ፋብሪካን ጎብኝተዋል። የሽመና ስራውንም ሞከር አድርገዋል። የኢትዮጵያን ቡናም ከነሙሉ ስነ ስርዓቱ ተሰናድቶላቸው ጠጥተዋል።
We believe that investing in women is smart development policy.
የሴቶችን አቅም ለመገንባት የሚውል ኢንቨስትመንት ብልህ የልማት ፖሊሲ እንደሆነ እናምናለን። ብልህነት የተመላው የንግድ ፖሊሲም ነው። ከጸጥታ ጥቅሞቻችን ማኳያ የምንፈልገው ነው። ምክንያቱም ሴቶች ወሳኝነት አቅማቸው ሲገነባ ሰላምና መረጋጋት ለማስፈን ይጥራሉ። ይህን ደግሞ በተደጋጋሚ አስተውለናል።
ሴቶችን አቅማቸውን በመገንባት የገንዘብ ድጋፍ በማድረግ እንዳያድጉ የሚያደናቅፏቸውን ህግጋትና ልማዶች እንዲለወጡ ግፊት በማድረግ በተቀጠሩባቸው ስራዎቻቸውም ሆነ በንግድ ዘርፍ እድሎችን መፍጠር የዋይት ሃውሱ የዓለም አቀፍ የምጣኔ ሀብት መርሃ ግብር አንዱ ዓላማ ነው። በዓለም ዙሪያ ሴቶች የሚከፈላቸው የወንዶቹ 63% ነው። ከዓለም ሀገሮች ውስጥ ግማሽ በሚሆኑቱ ሴቶች የንግድ ስራዎቻቸውን አሁንም እንዶንዶቹ በተመቸ ሁኔታ ማካሄድ አይችሉም። ብድር ማግኘት፣ ውሎች መፈራረም፣ የባንክ ሂሳብ መክፈት ረገድ እንቅፋት ይገጥማቸዋል። የኢትዮጵያ ፕሬዝደንት ሳህለወርቅ ዘውዴ እንዳስገነዘቡት ሌላው ትልቁ ችግር የትምህርት እድል አለመዳረስ ነው።
We need first and foremost to concentrate on our universities to have educated women able to graduate.
በመጀመሪያ ደረጃ ቅድሚያ ትኩረት ማድረግ ያለብን የዩኒቨርሲቲዎች ላይ ነው። ሴቶች በርካታ ችግሮች ስላሉባቸው ዩኒቨርሲቲ ገብተው ትምህርታቸውን አጠናቀው እንዲመረቁ እንዲያስችሉ ማድረግ ይገባል።
ባለፈው የካቲት ወር በአባታቸው የተፈረመውና ኢቫንካ ትራምፕ የሚያስተዋውቁት የሴቶች ዓለም አቀፍ ልማትና ብልጽግና መርሃ ግብር በዓለም ዙሪያ እንደ አውሮፓውያን አቆጣጠር በ2025 50 ሚሊዮን ሴቶችን ለምጣኔ ሀብታዊ ነጻነት ለማብቃት እንዲረዳ የመጀመሪያውን 50 ሚሊዮን ዶላር መድቧል። ፕሬዝዳንት ትራምፕ በአሜሪካ ፈርስት ቅድሚያ ለአሜሪካ ፖሊሲያቸው የውጭ እርዳታ የሚውል ወጪ እንዲቆረጥ በተደጋጋሚ ግፊት ሲያደርጉ ቆይተዋል። ይሁን እንጂ ይሄኛው የሴቶች ዓለም አቀፍ እድገት መርሃ ግብራቸው አስተዳደራቸው በዓለም ዙሪያ የሴቶችን የውሳኔ ሰጪነት አቅም ለመገንባት የቀደሙ የአሜሪካ ፕሬዝደንቶች ላለፉት 40 ዓመታት የሰሩባቸው ፖሊሲዎች እንደተከተለ ጠቋሚ ነው። ቢሮው ዋሽንግተን ዲሲ የሆነው የስትራቴጂያዊ ጥናቶች ማዕከል CSIS ተንታኝ ዳንኤል ራንዲ እንደሚከተለው ተመልክተውታል።
It's not radically new, but it signals continuity and so
ስር ነቀል የሚባል አዲስ ነገር ባይሆንም ቀጣይነትን የሚያመለክት ነው። ስለዚህ የኦባማን አስተዳደር የሴቶች ኢኮኖሚያዊ ውሳኔ ሰጪነት ከደገፍክ ለትራምፕ አስተዳደርም እድል ለመስጠት የምሩን ይሆናል በሚል ለመመልከት ፈቃደኛ መሆን ያስፈልጋል።
የዋይት ሃውስዋ ከፍተኛ አማካሪ በዛሬ የአይቮሪ ኮስት ጉብኝታቸው ለሀገሪቱ የኮኮ አምራች ኢንዱስትሪ ሴት ሰራተኞች መርጃ የተመደበ 2 ሚሊዮን ዶላር ድጋፍ ይፋ አድርገዋል። በዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት USAID እና በግል የቾኮላት ኩባንያዎች ቃል የተገባው የገንዘብ እርዳታ በምዕራብ አፍሪካዊቱ ሀገር ነጋዴ ሴቶች ለካፒታል ማግኛ አብዝተው ለሚጠቀሙባቸው የቁጠባ ማህበራት የሚውል እንደሆነ ተጠቁሟል። ባንካ ትራምፕ በዛሬው የአይቮሪ ኮስት ውሏቸው በዓለም ባንክ የፖሊሲ ጉባኤ ላይ ከመሳተፋቸው አስቀድመው ከዋና ከተማዋ አቢዣን 90 ኪሎ ሜትር ርቀት ላይ የሚገኝ የኮኮ እርሻ ጎብኝተዋል።
አመሰግናለሁ ቆንጂት ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አጠራጠር ያሉ መረጃዎችና ካፍል ጊዜም ከበቃን የፕሮግራሙ መሪን ግብዣ ሙዚቃ ጋብዘን እንሰናበታለን። አንድ የዩናይትድ ስቴትስ ዶላር 28 ብር ከ56 ሳንቲም ነው። የባንክ መግዣ መሸጫ ዋጋ 29 ብር ከ13 ሳንቲም ነው። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ባወጣው ትንበያ መሰረት ነገ አዲስ አበባ ከፊል ዝናባማ ትሆናለች ወይም ካፊያ ይኖራታል። ከፍተኛ ሙቀቷ 23፣ ዝቅተኛው 14 ዲግሪ ሴልሽየስ ይሆናል። ኢትዮሜት ዶት ጂኦቪ ኢቲ ላይ ከ33 የተለያዩ አካባቢዎች የተሰባሰበ መረጃ የያዘ መረጃ ሰፍሯል። እንድትከታተሉ እሱን እንጋብዛለን። በቅርቡ ቻይና ከዓለም ግዙፏ እንግሊዝኛ ተናጋሪ ሀገር ትሆናለች። ሰሞኑን ከተደረገ ጥናት የወጣ ነው። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዲሱ አበበ ነን።
አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል
ሰላም ደህና ደሩ
ከማለታችን በፊት ሙሉ ቀን መለሰን ትዘዝ በገላይ እንጋብዛችሁ። ደህና ደሩ አበሳይ ሆይ ዳይ አበሳይ Thank you.